የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ማክሰኞ ህዳር 2012 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
በቅርቡ በወልዲያ ዩኒቨርሲቲ የደረሰውን የህይወት መጥፋትና ጉዳት የሚያወግዝ ሰላማዊ ሰልፍ ዛሬ በወልዲያ ከተማ ተካሂዷል።
መሸነፍ ነው።
ሙሉ ዘገባውን ቆይተን እንመለስበታለን። ከብሔራዊ ቡድን አሰልጣኝነት ታዳጊዎችን ወደ ማሰልጠን ፊታቸው ያዞሩትን ሰውነት ቢሻው እንግዳችን ናቸው።
ትላልቁ ሰው ሰርቶ አልፎ አገሩን ደረጃ ደርሷል። ግን አሁን የሚወጣው ደግሞ የሚበቅለው ወጣት ደግሞ በሚገባ ተሰርቶ ማደግ አለበት።
ወደ ተለያዩ ቦታዎች ስልክ ደውለን ወጣቶች በጥላቻ ንግግር ላይ ያላቸውን አስተያየትም ጠይቀናል።
ብዙ ወንሳችን በቃ ጥቅሙ አልገባንም ወይም ደግሞ አጠቃቀሙ በትክክል አልገባንም። እየተጠቀምነው ለመበሻ ስልክ ብቻ ነው። የሆነ ሰው እኮ ሀሳብ እንኳ ሳይነሳ ሀሳቡን ደግጠናል ምክንያት የሆነን አይደለም እኮ እንትን የምንለው የጻፈውን ሰው ማየን በኋላ ነው ኮሜንት ራሱ የምናደርገው ወይም ሂት የምናደርገው ማለት ነው።
እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቱ ያዘጋጀናቸውን ብዙ ዘገባዎች ታደምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና
አብታሙ ስዩም አብረናችሁ እናመሻለን። በቅድሚያ ግን
አጫጭር ዜናዎች እናሰማችሁ።
በአሁኑ ወቅት በኢትዮጵያ የገባው የበረሃ አንበጣ መንጋ አድርሶታል የሚባለው ጉዳት የተጋነነ እንደሆነ የሀገሪቱ የግብርና ሚኒስቴር አስታወቀ። በሚኒስቴሩ የእጽዋት ጥበቃ ዳይሬክቶሮት ዳይሬክተር አቶ ዘብዲዮስ ሰላቶ ለቪኦኤ እንደተናገሩት የጉዳቱ መጠንን የሚያሳይ ሳይንሳዊ ጥናት ባይደረግም አልፎ አልፎ በተወሰደው መረጃ መሰረት የአንበጣ መንጋው ያደረሰው ጉዳት ዝቅተኛ ነው።
በጣም ዝቅተኛ ነው የምንለው እኛ ጉዳቱ ከነበረው የአንበጣ ግፊት ወይም ከመጣብን ከፍተኛ የአንበጣ መንጋ አንጻር ስናይ ጉዳቱን አሁን በዚህ የሚቆምልን ከሆነማ እንደውም ጨርሶ እንደ ሀገር ጎዳን ማለት ሁሉ ማንችልበት ደረጃ ላይ ነን።
ዘገባው የመለስካቸው አማህ ነው።
የዩናይትድ ስቴትስና የተወካዮች ምክር ቤት ዴሞክራት እንደራሴዎች በፕሬዚዳንት ዶናልድ ትራምፕ ላይ የጀመሩትን ሊያስከስስና ከስልጣን ሊያስነሳ የሚችል ወይም የኢምፒችመንት ምርመራ ነገ ረቡዕ በቴሌቪዥን በሚተላለፍ ግልጽ የምስክሮች መስሚያ ምዕራፍ ያሸጋግሩታል። ይህ የአደባባይ እማኝነት የሚሰማው ፕሬዚዳንት ትራምፕ ስልጣናቸውን የግል ፖለቲካ ጥቅማቸውን ለመሸመት ተጠቅመውበት እንደሆነ ለማጣራት ነው። ባለፉት ሳምንታት የምስክርነት ቃሎች ይደመጡ የነበሩት በዝግ ሲሆን ሰው ጆሮ ይደርሱ የነበሩት ከመድረኮችና ከስብሰባዎቹ በሚወጡ ጽሑፎችና ዘገባዎች ብቻ ነበር። ነገ የሚጀምሩት የምስክርነት ማዳመጫ ስርዓቶች እጅግ የበዛ ትኩረት ይስባሉ የሚል እምነት እንዳላቸው የአሜሪካን ዩኒቨርሲቲ የፖለቲካ ሳይንስ እና የኮሚኒኬሽን ፕሮፌሰር ሊዮናርዶ ስታይሆን ለቪኦኤ ገልጸዋል።
ኢራን እንደገና ጀምረዋለች ያሉት የዩራኒየም ንጥረ ነገር ማበልጸጊያ አድራጎት በእጅጉ እያሳሰባቸው መሆኑን ፈረንሳይ፣ ጀርመን፣ እንግሊዝና የአውሮፓ ሕብረት አስታወቁ። የቴህራን እንቅስቃሴ የኒውክሌር መርሃ ግብሯን አስመልክቶ የዛሬ 4 ዓመት እንደ አውሮፓውያን አቆጣጠር በ2015 ዓ.ም ከተፈረመው ውል በአሳዛኝ ሁኔታ እያፈነገጠች መሆኗን ያሳያል ብለዋል። የውጭ ጉዳይ ሚኒስትራቱ ትናንት ባወጡት የጋራ መግለጫ ኢራን ተጥሎባት የቆዩ ማዕቀቦች እንዲነሱላት የኒውክሌር እንቅስቃሴዎቿን ለመግታት የገባችበት የጋራ አጠቃላይ የተግባር እቅድን የሚጻረሩ አድራጎቶቿን ሁሉ በአስቸኳይ እንድትቀለብስ ጠይቀዋል።
እስራኤል ጋዛ ሰርጥ ላይ በፈጸመችው የአየር ጥቃት የታጣቂውን ኢስላሚክ ጅሃድ ቡድን አንድ ከፍተኛ አዛዥ ገደለች። በዚህ የእስራኤል ኃይሎች አልፎ አልፎ በሚያካሂዱት በተለየ ኢላማ ላይ የተነጣጠረ ጥቃት የተገደለው ባሃ አቡ ኤል አታ በቅርቡ እስራኤል ላይ ተፈጽሟል ለተባሉ የሽብር አድራጎቶች፣ የሮኬት ድብደባዎች ተጠያቂ እንደሆነና ሌሎችንም ጥፋቶች ለማድረስ ሲያቅድ እንደነበር ከጠቅላይ ሚኒስትር ቤንጃሚን ኔታንያሁ ቢሮ ዛሬ የወጣ መግለጫ አስታውቋል። በዛሬው የእስራኤል ጥቃት የአቡ ኤልአታም ሚስት መገደሏንና ልጆቻቸው መቁሰላቸውን ዘገባዎች ጠቁመዋል። ኢስላሚክ ጅሃድና ሐማስ ባወጧቸው መግለጫዎች ለዚህ አደገኛና ጸብ አቀጣጣይ ላሉት የእስራኤል አድራጎት መዘዙና ውጤቱን ትቀበላለች ሲሉ እንደሚበቀሉ ዝተዋል። የፍልስጤም ታጣቂዎች ለእስራኤል ኃይሎች ድብደባ፣ የሮኬት አጸፋ፣ ተኩስ ከፍተዋል።
አድማጮቻችን፣ ለአሁን ያሉን አጫጭር ዜናዎች እነዚህ ናቸው። አሁን ዘርዘር ያሉ ዜናዎች ወደሚሰሙበት ክፍል እንሻገራለን።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ሀብታሙ ስዩም እያስተናገድናችሁ እንቆያለን። አሁን ወደ ቀዳሚው ርዕሳችን እንሻገር።
ሰሞኑን በወልዲያ ዩኒቨርሲቲ የደረሰውን የህይወት መጥፋትና ጉዳት የሚያወግዝ ሰላማዊ ሰልፍ ዛሬ ወልዲያ ከተማ ተካሂዷል። በሌላ በኩል የወልዲያ ከተማ ከንቲባ እስካሁን በዚህ ድርጊት የተጠረጠሩ 15 ሰዎች መታሰራቸውን ገልጸው በድርጊት ውስጥ እጃቸው ያለበትን ሰዎች ለመያዝ ደግሞ ጥረት እየተደረገ መሆኑን ተናግረዋል።
ዛሬ በተካሄደው ሰልፍ ላይ ተማሪዎች፣ መምህራን፣ የሃይማኖት አባቶችና የከተማዋ የሥራ ኃላፊዎች ተገኝተው በጋራ ድርጊቱን አውግዘዋል። ዩኒቨርሲቲውን ወደ ተረጋጋ የመማር ማስተማር ሂደት ለመመለስ ጥረት እያደረጉ መሆናቸውን ዩኒቨርሲቲው በትናንትናው ዕለት ማስታወቁ ይታወሳል። የወሎ ዘጋቢያችን መስፍን አራጌ ዛሬ የተካሄደውን ሰልፍ በተመለከተ አጭር ዘገባ ያስደምጠናል።
ወሎ የነት አማራነት የሃይማኖት መቻቻል የፍቅር ተምሳሌት የሰላም አንድነት ማሳያዎች ነን።
የወልዲያው ሰላማዊ ሰልፍ ገዳይነትን አውግዞ ለአንድነት ጥሪ የተላለፈበት ነበር። ከዋናው አደባባይ ተነስቶ መድረሻውን ጣይቱ ብጡል ያደረገው ሰልፍ በአስር ሺዎች የሚገመቱ ሰዎችን እንዳስተናገደ የደረሰን መረጃ ያመለክታል። እኛ ታዳጊዎች ከዩኒቨርሲቲዎቻችንና ከዩኒቨርሲቲ ተማሪዎቻችን እውቀትን እንጂ ግድያን፣ አንድነትን እንጂ መገነጣጠልን ልንማር አይገባንም ከሚሉት ታዳጊዎች ጀምሮ ገዳይነት መሸነፍ ነው የሚሉ መፈክሮችን ያነገቡ ሰልፈኞች ተስተውለዋል። ለአሜሪካ ድምፅ አስተያየታቸውን የሰጡት የከተማዋ ዋና ከንቲባ አቶ መሐመድ ያሲን ድርጊቱ አካባቢውን የሚወክል አይደለም ይላሉ።
ይህ ግጭት የወልዲያ ከተማን ከዛም አልፎ የአማራን ሕዝብ የማይወክል ነገር ግን ደግሞ የጥቂት ግለሰቦችን የግል ፍላጎት ታሳቢ ያደረገ እኩይ ዓላማ የሰነቀ ለቀጣይ ግን አብሮነታችንን ሊሸረሽር የሚችል አንድነታችንን የሚያፈርስና የሚንድ አብሮነትን የሚያጠፋ እኩይ ዓላማ ስለሆነ ይህንን ድርጊት የማውገዝ ዓላማን ያነገበ ሰላማዊ ሰልፍ ነበር የተካሄደው።
ከንቲባው በተለይ በአማራና በኦሮሞ ሕዝቦች መካከል ጥላቻን በመዝራት ግጭት መፍጠር የሚፈልጉ አካላት ሴራ ነው ሲሉ ድርጊቱን አውግዘዋል።
ከምንም በላይ ሆን ተብሎና ታቅዶ በሁለቱ ብሔሮች መካከል ሊፈጠር የታሰበውን ግጭት ቆም ብሎ አስቦ ህዝቡ በተረጋጋ መንፈስ ወደ አንድነቱን የሚመለስበትን ሰፊ መልእክት የተላለፈበት ሰልፍ ነበር ማለት ነው።
ሀጅ አሊጋ ዛፍረስ እባላለሁ። ሰሜን ወሎ ዞን ሃይማኖት ምክር ቤት ጸሐፊ ነኝ። የተፈጠረው ችግር ኢትዮጵያዊነትን የማይገልጽ ሃይማኖታችንን የማይፈቅድ ሰውን ያህል ነገር አጠቃላይ በሀገራችን እንዲህ አይነት ድርጊት እንዳይፈጠር ሁላችንም ልናወግዘው ይገባል። በኢትዮጵያነታችን ማመን አለብን። ሰውን ያህል ነገር መሞት ጠርቶ መገፍተር የለበትም። ሰው ሊከበር ይገባል።
ነባር ሴቶቻችንን በመሸርሸር አንድነታችን ላይ አደጋ ለመጣል የሚፈልጉ አካላትን አጥብቀው እንደሚቃወሙ ገልጸዋል።
ክርስቲያኑም ሙስሊሙ አብሮ ሲበላ፣ አብሮ ሲጠጣ፣ አብሮ ሲያዳድር፣ አብሮ ቤት ሲሰራ፣ ቤተክርስቲያን ሲሰራ፣ መስጊድ ሲያጥፍና ሰራ ነው እኛ አባቶቻችንን ይዘን የመጣ ነው። ወደፊትም ይሄን ነው እኛ የምንቀበለው።
በተፈጠረው ግጭት ህይወታቸውና ቤተሰቦች ገብተናትን እንመኛለን።
ይመር ደምሴ፣ ይሄ የተደረገው ድርጊት የወልዲያን ህዝብ የማይወክል ወልዲያን ጥላሸት ለመቀባት ይሁን ተብሎ ተልኮ የተደረገ ነው። ይህን የፈጸሙ አካሎች አይወክሉንም። እኛ የሀገር ሽማግሌዎች ከመንግስት ጎን ሆነን ይህን ድርጊት ያደረጉትን በአስቸኳይ ተጣርቶ ለህግ እንዲቀርቡልን ነው የምንፈልግ።
ጌታቸው ፋሲካው እባላለሁ። የወልዲያ ከተማ ነዋሪ ነኝ። ይህንን ሰልፍ ልናደርግበት ያነሳሳን ተግባር አንደኛ የሞቱት ተማሪዎች የእኛ ተማሪዎች ናቸው። መጀመሪያ ሲገቡ ወደ ትምህርት ቤት አቀባበል አድርገንላቸው ነበርና የተቀበልናቸው አስተምረን በሰላም ወደ ቤተሰባቸው ልንመልስ ነበር። ነገር ግን በአጋጣሚ በመሀል ተማሪዎቻችን ሙተውብናል። ይህም ትልቅ አንዱ ሀዘን ነው። ሁለተኛው ደግሞ ሊቢያ ላይ የተከሰተን ድርጊት ወልዲያ ተፈጸመ በማለት የሚያስተላልፉ የሚዲያ ተቋማትን በማውገዝ ነው። ሌላው እኛ ኢትዮጵያዊነት አስተሳሰብ ያለን ከየትም አቅጣጫ መጥተው በሰላም የሚኖሩባት ከተማ መሆኗን ማሳየት ስለምንፈልግ ነው።
ተማሪዎችን የማወያየት ስራ ዛሬም የቀጠለ ሲሆን ከኦሮሚያ ክልል ከሳይንስና ከፍተኛ ትምህርት ሚኒስትር የተወከሉ ልዑካን ዛሬ እኩለ ቀን ገደማ ወደ ከተማዋ መግባታቸውን ከዩኒቨርሲቲው የደረሰን መረጃ ያመለክታል።
ገዳይነት መሸነፍ ነው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው እናመሰግናለን። በሌላ በኩል በተለያዩ የኦሮሚያ ክልል ከተሞች የሚገኙ ተማሪዎች በወልዲያ በተማሪዎች ላይ ተፈጽሞን ግድያ አውግዘዋል። መንግስት ድርጊቱን የፈጸሙትን ለህግ እንዲያቀርብም ጠይቀዋል።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ መሰናዶ እንለፍ። ሰውነት ቢሻው የኢትዮጵያ ብሔራዊ ቡድንን ለአፍሪካ ዋንጫ ማብቃት በመቻላቸው ይታወሳሉ። የማሰልጠን ስራቸውን ከለቀቁ በኋላ ደግሞ ፊታቸውን ወደ ታዳጊ ሰልጣኞች አዙረው ከሌሎች አሰልጣኞች ጋር በመሆን ስልጠና እየሰጡ ይገኛሉ። አገርን ለመለወጥ ወጣት ላይ ትኩረት ማድረግ አስፈላጊ ነው ብለው ያምናሉ። ሰሞኑን እዚህ ዋሽንግተን ዲሲ ነበሩ። ጽዮን ግርማ እናግራችኋለች። ተከታዩን ዘገባም አሰናድታለች።
አሰልጣኝ ሰውነት ቢሻው በይበልጥ የታወቁት የኢትዮጵያን ብሔራዊ ቡድንን ለአፍሪካ ዋንጫ ባበቁበት ወቅት ከአምስት ዓመታት በፊት ነበር። አሁን አሰልጣኝ ሰውነት ፊታቸውን ወደ ታዳጊዎችና ወጣቶች አዙረዋል። እኔና ወጣቶች የማንነጣጠል ባልንጀራዎች ነን እና እነርሱ ላይ እየሰራሁ ነው ይላሉ።
ህይወቴን በሙሉ ከወጣት ጋር ነው ያለሁት። ድሮ መምህር ነበርኩ፣ ከወጣት ጋር ነው የነበርኩት። ያንን ከተውኩ በኋላም በስልጠናው ዓለም በስፖርቱ ዙሪያም ከገባሁ በኋላ ከወጣቶች ጋር ነው ያለሁት እና በየዘመኑ ያሉትን ወጣቶች በሙሉ አውቃቸዋለሁ። አሁንም ያሉትንም ከዛ በፊትም ያሉትንም ወጣቶች እና እንግዲህ እንደሚታወቀው አገር ማለት ትውልድ ነው። ትውልድ ማለት ደግሞ ይህ ወጣቱ ነው። ትላልቁ ሰው ሰርቶ አልፎ አገሩን ደረጃ ደርሷል። ግን አሁን የሚወጣው ደግሞ የሚበቅለው ወጣት ደግሞ በሚገባ ተሰርቶ ማደግ አለበት። ራሱን አውቆ ማንነቱን አውቆ አገሩን አውቆ ማደግ ስላለበት፣ ሁለተኛም በሙያም አንጻር ደግሞ ሁልጊዜ ተሸናፊ የምንሆንበት መንገድ በሁሉም ስፖርት አይነት ተሸናፊ ለምንድን ነው የምንሆነው? ቆጫል ስፖርቱ የወጣቱ ነው። ነገር ግን ወጣቱ ሆኖ በትክክለኛ ወድሜ ክልል የሚፈለገው ስራ ስለማይሰራበት ሁልጊዜ ወጣቱ እየባከነ ነው የሚያድገው እና የሚጠፋውም አገሩን ሳያገለግል ህዝቡን ሳያገለግል ይጠፋል።
በቀጣይ የተሻለ ነገር ለማምጣትም ከስረ መሰረቱ መስራት ያስፈልጋል በሚል እምነት ከሌሎች 10 አሰልጣኞች ጋር በመሆን ባቋቋሙት ማሰልጠኛ ከስድስት አመት ጀምሮ ታዳጊዎች በመቀበል እያሰለጠኑ መሆኑን ይናገራሉ።
ስለዚህ እኔ በወጣቶች አካባቢ ላይ በምችለው አቅም በዓለም በሚሰራበት መስመር ውስጥ ህጻናቶቹ ገብተው በማንኛውም መልኩ በስርዓታቸው ካልቸራቸው እንዲያውቁ በትምህርታቸው ጎበዞች እንዲሆኑ ስነ ምግባር እንዲኖራቸው ኃላፊነት እንዲሰማቸውም ጭምር ያ በምሰራበት የስፖርት አይነት በእግር ኳሱ ብቻ ማሰልጠን ሳይሆን በትምህርታቸውም በማንኛውም አይነት መልኩ ታንጸው እንዲያድጉ የበኩላችን ስራ እየሰራን ነው። 1-5 አመት ሆኖናል። አሁን ጥሩ ጥሩ ህጻናቶችንም ፈጥረናል። በዚህ በኩል ያሉ ወላጆችም በጣም እጅግ በጣም ደስተኞች ናቸው። ይህን ስራ እንቀጥላለን እንግዲህ እድሜያችን እስከፈቀደ ድረስ።
ሰልጣኞቹን ወላጆች እንደሚያስመዘግቧቸው ገልጸው አጠቃላይ የስልጠና ወጪው ከዚህ ክፍያ በሚገኝ ገቢ እንደሚሸፈን ይናገራሉ። ሰልጣኞቹ ወጣቶች የሚሰለጥኑት እግር ኳስ ብቻ አይደለም ይላሉ።
አዎ፣ እግር ኳስ ይሰለጥናሉ። ስነ ምግባር እና ስለ ሀገራቸውም እንዲያውቁ መከባበር ምን እንደሆነ አያውቅም። ያሁን ወጣት መከባበር፣ ሰውን ማክበር፣ ታላቁን ማክበር አያውቅም እና መከባበር እንዳለ ስርዓት ይዞ ማደግ እንዳለበት ከእግር ኳሱ ጎን ለጎን አብረን ይዘን እያስተማርናቸው ነው ያለ ነው። እግር ኳሱን ስልጠናውን በተመለከተ ዓለም በሚሰራበት እድሜን መሰረት ያደረገ ስራ ነው የምንሰራው። የስድስት አመት ልጅ ምንድን ነው ሌላው አሜሪካን ሀገር ያለው ስፔን ያለው እንግሊዝ ያለው ስድስት አመት ልጅ ምን ይሰራል? የእኛ ሀገር ልጅ ደግሞ ምን ይሰራል ነው እና ካሪክለሙ ልክ ሌላው ዓለም በሚሰራበት መስመር ውስጥ አድርገን እየሰራን ነው። የካልቸሩን በተመለከተ ኢትዮጵያዊነትን በተመለከተ ግን ልጆች ኢትዮጵያዊ ባህላቸውን ይዘው እንዲያድጉ የበኩላችንን እያደረግን ነው። ለምሳሌ ካለባበሳቸው ጀምሮ በትምህርታቸው ረገድ ያለው ሌላ አሰራር ነው። ነገር ግን በአለባበስ በኩል አሁን ቅጡን ያጣ ነው አለባበሱ። የሰው ሲፈልግ ጸጉሩን እንደፈለገ ነው የሚያደርገው። ሱሪውን ይቀዳል፣ ዝቅም አድርጎ ሊሄድ ይችላል። ሱሪውን የመሳሰለ የተወጣጠሰ ሱሪ ለብሶ ይመጣል እና እንዲህ አይነቱ ነገር እኛ ጋር አይሰራም። በምንም አይነት ጸጉሩንም ቢሆን በእንደዚህ የፈትሎ አንጨብሮ አይመጣም። ትክክለኛ ጸጉር አቆራረጥ ቆርጦ ይመጣል። አለባበሱን ትክክለኛ አለባበሱን ለብሶ ይመጣል። ከጓደኞቹ ጋር በሚገናኝበት ጊዜ ሰላም ብሎ እንደምን አደራችሁ ነው ዋላችሁ ብሎ ይሄዳል። በትምህርቱ ደግሞ አንድ ደረጃ አቋቁመናል። ከአንድ እስከ 10ኛ ካልወጣ አንቀበለውም በሚል ነገር ግን ከዛ በላይ የሚወጡ ከሆነ አጠናለሁ ብሎ ቃል የሚገባ ከሆነና ያንን በየሴሚስተሩ የሚያሻሽል ከሆነም ያን ነገርም ከወላጅ ጋር እየተመካከርን ልጆቹ በሚገባ እግር ኳሱን ስለሚወዱት አሁን ያልኩሽን ነገሮች በሙሉ እያሻሻሉ ስነ ስርዓት ይዘው ዲሲፕሊንድ ሆነው እንዲያድጉ እያደረግናቸው ነገር ነው ያለ ነው። እና
አሰልጣኝ ሰውነት ቢሻው በሁሉም መስኩ በጥብቅ ክትትል የሚሰለጥኑ ወጣቶች ውጤት ያስመዘግባሉ የሚል ጥልቅ እምነት አላቸው። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየደረሰ ያለው።
ተከታዩ ዘገባችን ደግሞ አንድን ወጣት ባለሙያ የተመለከተ ነው። አንዱዓለም ሲሳይ የኒው ቢዝነስ ኢትዮጵያ የበይነ መረብ ላይ የዜና አውታር መስራች ሲሆን ለዓለም አቀፍ የዜና ተቋማት የንግድ ጉዳዮች ዘጋቢ በመሆን ይሰራል። በቅርቡ ደግሞ ወጣት ኢትዮጵያውያንን ለማነቃቃት በማሰብ ህልምህን ኑር የተሰኘ የዩቲዩብ አውታር በመጀመር ምክረ ሀሳቦችና ሙያዊ ጥቆማዎችን ይሰጣል። ሀብታሙ ስዩም ከአንዱዓለም ጋር አጭር ቆይታ አድርጓል።
ከዓመታት በፊት አንዱዓለም ሲሳይ የኢትዮጵያ ንግድ እምብርት በሆነችው መርካቶ የዕለት ጉርሳቸውን በላባቸው ለማግኘት ከሚጥሩ ወጣቶች አንዱ ነበረ።
ጫማ ነበር የምሰራው ትምህርት ስማር እና መርካቶ አካባቢ ብዙ ዓመትም ቆይቻለሁ እዛ ጫማ ስሰራ እና ነገር ግን ከራሴ ኤክስፒሪየንስ ተነስቼ ነው ወደ ውስጥ በደንብ ተመልክቼ ከዛ ላይፍ እኔ ወደምፈልገው ደስተኛ ካልሆንኩበት ላይፍ ኦፍኮርስ ገንዘብ በደንብ አገኝ ነበር ጫማ ስሰራ አመዲያ ገበያ አካባቢ የሚሸጡት አሁን አዳዲስ ጫማዎች በሞላ እዛ እኛ ስፈር የሚሰሩ ናቸው። እዛ ውስጥ ብዙ ልምድ ነበረኝ። ዲዛይነርም ለሌብል ላይ ደርሼ ነበር።
አንዱዓለም ዛሬ በብዙ ዘርፎች ስሙ ተደጋግሞ የሚሰማ ሰው ነው። የኬንያውያኑ ዴይሊ ኔሽንና ዘ ኢስተርን አፍሪካን በመሰሉ ዓለም አቀፍ የዜና አውታሮች ላይ የንግድ ጉዳዮች ዘጋቢና ተንታኝ ሆኖ ይሠራል። ኒው ቢዝነስ ኢትዮጵያ በተሰኘው የበይነ መረብ ላይ የዜና አውታሩ ኢትዮጵያን ንግድና ምጣኔ ሀብት የሚዳስሱ ዘገባዎችና ጥናቶችን ያጋራል። የሚዲያ ጉዳዮች አማካሪም ነው። ከቅርብ ጊዜ ወዲህ ደግሞ የህይወት ልምዱን የሚያካፍልበት፣ ከጋዜጠኝነት ስራው የተዋሳቸውን ስልጠናዎች የሚያጋራበት አነቃቂ ህልምህን ኑር የተሰኘ የዩቲዩብ አውታር አለው።
ወጣቶች ብዙ ግራጁዌት አድርገው ስራ መፍጠር እየቻሉ ዙሪያቸው ያሉትን ፖቴንሻላቸውን የራሳቸውን ወደ ውስጥ ሳያዩ ሳገኛቸው ይሰማኛል። ብዙዎቹ ጋር አወራለሁ በተለያየ ጊዜ ነበሩ እና የማትጠብቀው ነው። ምንም አይነት የስራ ፍቅርም ሆነ ወደ ውስጣቸው ያላቸውን ፖቴንሻል አብዛኞቹ ለማየት ይፈልጉም ወይም በሁኔታዎች ተስፋ የቆረጡ ናቸው እና ተስፋ የለኝም እኔ ዘመድ የሚቀጥረኝ የለም አይነት ነገር ወይ ደግሞ ቶፕ ተማሪ ስላልሆንኩኝ አይነት ነገር ዘመድ ከሌለ ስራ እንደሌለ አድርገው ብዙዎቹ ያስባሉ። ስራም ተሰጥቷቸው ደግሞ የስራ ሞራልም የላቸውም እና ሰዎች በትክክል ነገር ግን ማሳየት የሚፈልገው ለነሱ ሰዎች ከጣሩ ወደሚፈልጉት ወደ ውስጣቸው ካዩ እና ዙሪያቸው ምንድን ነው ያለው ችግር ብሎ ካዩ ችግሩን ራሱ ወደ ኦፖርቹኒቲ እንዴት መቀየር እንደሚችሉ ፍላጎታቸውን ከከተለው ደግሞ የሰሩት ነገር በሞላ ግራጁዋሊ ውጤታማና ደስተኛ እንደሚያደርጋቸው ለማሳየት ነው።
ንግድና ምጣኔ ሀብትን ለሚመለከቱ ጉዳዮች ልቡ የሚያደላው አንዱዓለም ኒው ቢዝነስ ኢትዮጵያ ተሰኘው የበይነ መረብ አውታሩን ከጀመረ ሰነባብተዋል። አጀማመሩ የተበታተኑ ዘገባዎቹን በአንድ የተደራጀ ስፍራ ለማኖር ነበረ። በቆይታዎች ውስጥ ግን አውታሩ ግዝፈቱና ፋይዳው እያደገ እንደመጣ ያውሳል።
አብዛኛው እንግዲህ የሚመለከተው የኢኮኖሚና የቢዝነስ ዜናዎች ነው። የተለያዩ ካታጎሪዎች አሉ። ትሬድ ኢንቨስትመንት አለ፣ ማኑፋክቸሪንግ ላይ ያሉ ፕሮግረሶች፣ ፋይናንስ ላይ ምን ምን እንዳለ፣ አዳዲስ ወሬዎችን በተቻለ መጠን አቅሜ በፈቀደ ዳታ የተደገፈ ለውጭ ባለሀብት ይሁን የሀገር ውስጥም ሆነው ውጭ ያሉ ሰዎች መረጃ እንዲያገኙ በእንግሊዝኛ ነበር የምሰራው። ከቅርብ ጊዜ ወዲህ ደግሞ የአማርኛውንም ሴክሽን ጨመርኩ። በራሴ ከጉግል ጋር ጉግል አድስ አልፎ አልፎ በደንብ አግሬሲቭሊ በምሰራበት ጊዜ በወር የተወሰነ ኢንከም አገኛለሁ ከሱ።
ንግድና ምጣኔ ሀብት ላይ ያተኮሩ የዜና ተቋማት ብዙውን ጊዜ በአዲስ አበባና ዙሪያ የሚደረጉ የንግድ እንቅስቃሴዎች ላይ የበዛው ትኩረታቸውን እንደሚያደርጉ እውቅ ነው። አንዱዓለም ቀጣይ ህልሙ ንግድና ምጣኔ ሀብት ላይ ባተኮረው የዜናና መረጃ አውታሩ በኩል ከአዲስ አበባ ውጪ ያሉ ቦታዎችን እንቅስቃሴም የእይታ ድል መስጠት ነው።
እነሆም የዲጂታል ሚዲያ በአማርኛና በእንግሊዝኛ ፍሬሽ ኮንቴንት የሚጠቅም ከአዲስ አበባ የሚወጡ ኮንቴንቶች። አሁን የብዙ የኢትዮጵያ ሚዲያ ችግር አዲስ አበባን ቤዝድ ነው። የክልሎችም ቢዝነስ የኢኮኖሚ እንቅስቃሴ ከተሞች ምንድነው ያላቸው፣ ምን ይመስላሉ ፖቴንሻላቸው፣ ቱሪዝም ላይ ምን እየተሰራ ነው፣ ኢንቨስትመንት ምን ፖቴንሻል አለ፣ ወጣቱ ምን አይነት ሪሶርስ አለ እዛ አካባቢ የሚለውንም በደንብ የሀገር ውስጥም ጎብኚ ይሁን የሀገር ውስጥ ኢንቨስተር ወይም የውጭ እንዲያውቀው ለማድረግ ሞር ኢትዮጵያ ናሽናል የሆነ ፒክቸር የሚያሳይ ፕላን እያደረግኩኝ በየጊዜው እየወጣን አሁን በቅርቡ ወደ ዝዋይ ከተማና ወደ ዱከም ሄደን እንደዚህ የታክስና የኢኮኖሚ ጠቅላላ እንቅስቃሴ በዳታ በተደገፈ ዴፒቲ ሜየሮቹ ጋር ኢንተርቪው አድርገን የመጣ ነው እና የሰራ ነው አለ ዩቲዩብ ላይ።
ተከታዩ መሰናዱ የዘጋቢዎች መስኮት ነው። ለዛሬ ወደ ትግራይ እናቀናና በሴቶች ላይ የሚደርሰውን ጾታዊ ጥቃት ለመከላከል የሚሰሩ ሁለት ወጣቶችን እናቀርብላችኋለን። ሙልጌታ ጽባህ ከወጣቶቹ መሀል ዳናይት መኮንንና ለአከ ዘገየን አነጋግሮ ተከታዩን ዘገባ አሰናድቷል።
ዳናይት መኮንን የንቅናቄው አባል ነች። በተደጋጋሚ በሴቶች ላይ ጥቃት ይፈጸማል ብላለች። በተለይ አስገድዶ መድፈር በህፃናት ጭምር እየተፈጸመ ያለ በመሆኑ አሳሳቢ ያደርገዋል በማለት ገልጻለች። በዚህ ምክንያት ደግሞ በማህበራዊ ሚዲያ ጉዳዩ አጀንዳ በማድረግ ተሰባስበን መቃወም የጀመር ነው ብላለች።
ብዙ ጥቃት የደረሰባቸው ሰዎች ፍትህ ሳያገኙ ይቀራሉ። ፍትህ ቦታ ላይ መሰራት አለበት። ብዙ ሰዎች ጥቃት ደርሶባቸው መናገር ሳይችሉ ይቀራሉ። እዚህ ላይ ግንዛቤ መፈጠር አለበት። ሴቶች የፈለጉትን እንዳይናገሩ በጣም ተጽዕኖ የሚያደርግ ማህበረሰብ ነው ያለን። እዚህ ላይ ማህበረሰባዊ የሆነ ቅጣት መቀመጥ አለበት፣ በቂ ትኩረት ማግኘት አለበት። ጾታዊ ጥቃት ብለን የምናስብ ሰዎች ሶሻል ሚዲያም በአካልም የምንገናኝ ሰዎች የምንታወቅ ሰዎች ዲስከስ የምናደርግ የነበረ ሰዎች እነን ተሰብስበን የሆነ ነገር ለምን አናደርግም ብለን የተነሳ ነው። እዛ ያደረግንበት ምክንያት አጋጣሚ አድዳሮ የተፈጠረም ጉዳይ ነበረ። ብዙ ዲስከሽኖችን ፈጥሮ ነበር እሱ በመነሳቱ ምክንያት እና ከዛ ላይ የተረዳነው ነገር ብዙም አዌርነስ እንደሌለ፣ ብዙም ግንዛቤ እንደሌለ ስለ ጾታዊ ጥቃት። ስለዚህ እንደዛ ከሆነ ደግሞ መቼም ሊቀረፍ አለመሆኑን ስንገነዘብ ነው። ስለዚህ መንቀሳቀስ አለብን ብለን ወስነን እንደዚህ ነው ተሰባሰብ።
ለአከ ዘገየ የተባለ ሌላ ወጣት ደግሞ ከሴቶች ጋር በመሆን በሴቶች ላይ የሚደርሰው ጾታዊ ጥቃት እየተቃወመ ይገኛል።
ስንት ኋላ ቀርነት እንዳለን ነው። በጣም ብዙ መሰራት ያለበት ነገር አለ። ደግሞ ይሄኛው የተማረ ያልተማረ ገጠር ከተማ የሚል ነገር አይደለም፣ አስተሳሰብ ነው። ሁላችንም ያደግንበት ስለሆነ ከኛም ጭምር ያደግንበት ስለሆነ ራሳችንም ከዛ ነጻ አይደለንም። ለማውጣት እየሞከርን ነው እንጂ ነጻ አይደለንም። እና በጣም ብዙ መታገል ያለብን ትግል እንዳለ ማውቀን ሁላችንም ደግሞ ራሳችን እንድንፈትሽ ነው። ከቤታችን ጀምሮ ሴትና ወንዱ እንዴት ነው ትሪት እናደርጋቸው? በጾታቸው ምክንያት ትሪት እናደርግበት መንገድ ወይም እንይዝበት መንገድ ይለያያል ወይ? ስራ ላይ ሴትና ወንድ፣ መንገድ ላይ ሴት ከሆነች ሴት ወንድ ትሪት የምታደርግበት፣ ወንድ ሴት ትሪት የሚያደርግበት ነገር የኛውን ማወቅ መቻል አለብን። እና የሚያሳዝኑ ነገሮች ታያለች። ለምን እንዲህ ለብሳ ትወጣለች? እንዲህ ያደረጉን አይደለም ወይ ምናምን የሚል ነገር። ይሄ የሚያስኬድ አይደለም፣ እንደ ማህበረሰብም ደግሞ ኋላ የሚያስቀረን ነው።
በፍትህ አካላት የሚገባ ትኩረት ለጾታዊ ጥቃት እየተሰጠ አይደለም ያለችው ዳናይት በቀጣይ በጉዳዩ ላይ ትኩረት እንዲደረግ አጽንኦት ሰጥተን እንሰራለን በማለት ተናግራለች።
ግንዛቤ ተፈጥሮ በቂ ፍትህ ካልሰጠው ትርጉም አይኖረውም ወይ ጊዜው እየተራዘመ ይሄዳል የበደሉ። ስለዚህ እንዲታዩ የህግ አካላትም በቁም ነገር እንዲወስዱት ጉዳዩን ፍትህ አካላት ውስጥ ያሉትም ችግሮች እንደሰማናቸው እንደምንሰማ ሁልጊዜ ዝም ብሎ የቅንጦት ጥያቄ እንደሆነ ከመውሰድ ባሻገር ትክክለኛ ፍትህ እንዲገኝ ሁሉንም ይሄ የህክምና እርዳታ እንደሚያስፈልጋቸው ህክምና እርዳታ የሚሰጡ አካላቶች ጋር እየተወያዩ እየተነጋገሩ እነዛም ጋር ሁሉም ቦታ ለማገዝ ነው እቅዳቸው።
ለአከ በበኩሉ ጾታዊ ጥቃት አስቸኳይ የሆነ ጉዳይ ስለሆነ እንጂ በቀጣይ የጾታ እኩልነት በሚያረጋግጡ ጉዳዮች ላይ ትኩረት እናደርጋለን ብሏል። የዚህ አንድ አካል የሆነው ደግሞ ስርዓተ ጾታ በስርዓተ ትምህርት ላይ እንዲካተት መሰራት እንዳለበት ገልጿል።
መሰረታዊ ስር ነቀል የሆነ የአስተሳሰብ ለውጥ ለማውጣት ብዙ እንቅስቃሴዎች ያስፈልጋሉ። ከሪክለም ውስጥ መግባት አለበት። ከልጅነታችን ጀምሮ ከምናድግባቸው ተረቶች ጀምሮ፣ ምናወራቸው ወሬዎች ጀምሮ፣ ከምንጫወታቸው ጨዋታዎች ጀምሮ የተለያዩ ስራዎች ያስፈልጋሉ። ይሄኛው አንድ መንገድ ነው። የተለያዩ መንገዶች በተለያዩ አካሄዶች ተጣምረው ነው የማህበረሰባዊ ለውጥ ሊያመጡ የሚችሉ።
ሁለቱም አስተያየት ሰጪዎች እንደተናገሩት በቀጣይ ይሆኖ ብለው የሰየሙትን ንቅናቄያቸው ወደ ነጻ ማህበር ለማሸጋገር ማቀዳቸውን ነው። ይህ ማህበር በጾታዊ እኩልነት ትኩረት ያደርጋል ብለዋል።
እንደዚህ አይነት ጥቃቶች በወሬ በቤታችን በመንገድ ላይም እናያቸዋለን። ፍትህ ላይ ያን እንደዚህ ተደረገ እንጂ እንደዚህ አይነት ፍርድ ተሰጠው ሲባላን ሰማም። ለዚህ እንደዚህ እንደዚህ ነገሮች ላይ አልተሰራም ቢሆን ነው የማስበው። እንደ ማህበርም ይሁን እንደ ቢሮ ማለት ነው ያሉት አካላት አልሰሩበትም ቢሆን ነው ማምነው። ከዛ ደግሞ አሁንም ደግሞ ይሄ አጀንዳ ሲፈጠር ለነሱ መነቃቀያ ይሆናል ቢያስባለው መነቃቀያም ወይ ማድረግ አለባቸው። በአይነቁራኛ ምንም የሚታይ ጉዳይ ሳይሆን ሞር ፑሽ ስናረግ እነሱም ላይ ያ ተጽዕኖ ይፈጠራል ብዬ ነው ማምነው። ስራቸው መስራት አለባቸው።
ይህ እንቅስቃሴ ከጀመርን ጀምሮም የሚቀጥለው ስቴፕ መሆን ያለበት ማህበር ማቋቋም ነው። አሁን የሴቶች ማህበር ነበር በእርግጥ የተሻለ መዋቅርም ያለው ከታች ከክልል ጀምሮ እስከ ጣቢያ ድረስ መዋቅር ያለው የሴቶች ማህበር ነበር። ግን የሴቶች ማህበር የሚሰራው ስራ በቂ አይደለም። የሚፈልገውን ያክል ለውጥ እያመጣ አይደለም። የሚያሳዝነው ደግሞ የፖለቲካው ተጽዕኖ ስር እየወደቀ ነው። ከዛ ተጽዕኖ ውጭ መውጣት አለበት ተብሎ ስንት ጉባኤ ተካሂዶ ይወጣል እየተባለ እስካሁን ግን የገቨርንመንት ኦርጋን እሱ የሚያደርገውን ስህተት ደፍሮ የሚቃወም አይደለም። ሌሎች ላይ ይሰራል ኦፍኮርስ አይሰራም እያልን አይደለም። ግን የሚፈልገውን ለውጥ እያመጣለም ካለው መዋቅር አንጻር፣ ካለው የሰው ኃይል አንጻር፣ ካለው የእድሜ ብዛት አንጻር እየሰራ አይደለም። ስለዚህ እንዳሱን ይቻለ ሴቶችን ያነቃቃ የሚችል ማህበር ማቋቋም ይሻል ይሆን ወይ ወደሚል መፍትሄ እየሄድን ነው።
ይህ ሆኖ በሚል መሪ ቃል ከትናንት በስቲያ እሁድ በመቀለ ከተማ በሴቶች ላይ የሚደርሰው ጾታዊ ጥቃት ለመቃወም በእነዚህ ወጣቶች የተጠራ ሰላማዊ ሰልፍ ተካሂዶ ነበር። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ሙልጌታ እናመሰግናለን። የሚኒስትሮች ምክር ቤት የጥላቻ ንግግርና የሐሰተኛ መረጃዎችን ስርጭት የሚከለክል አዋጅ እንዲጸድቅ ለሕዝብ ተወካዮች ምክር ቤት እንደመራ ተሰምቷል። ኤደን ገረመው ወደ ተለያዩ ወጣቶች ደውላ ወጣቶች የጥላቻ ንግግሮችን ስለሚረዱበት መንገድ ጠይቃቸዋለች።
ከዘመናዊ ኑሮ ጋር ተያይዘው ከመጡ የቴክኖሎጂ ውጤቶች አንዱ ማህበራዊ ድረገጽ ነው። የተራራቀን ማቀራረብ፣ ማዝናናት፣ የስራ እድልን መፍጠር በማህበራዊ ድረገጾች ላይ ከሚገኙ ጥቅሞች ከብዙ በጥቂቱ ናቸው። በዛው ልክ ደግሞ እነዚህ ማህበራዊ ድረገጾችና ሚዲያዎች በግለሰቦች ቁጥጥር ስር በመሆናቸው የግጭትና የጥላቻ መቀስቀሻ የሆኑ መምጣታቸው ዓለም አቀፍ ሁኔታ ነው። እስቲ እናንተን ጠይቃችሁ የጥላቻ ንግግር ማለት ምን ማለት ነው? አንድም ማህበረሰብ ከሌላው ጋር የሚያጋጩ ወይም ጥላቻን ያነገቡ ሀሳቦችስ ምን አይነት ናቸው?
አለኛ ፍሬ ያ በቃ ወይ የራስሽን ጥቅም አልያም ደግሞ የብሔርሽን ጥቅም ለማስጠበቅ ወይም ደግሞ የራስሽን የበላይነት ለማሳየት ስ ያልሆነው ነገር ሆኗል ብለሽ የምትገልጭበት አነጋገር ወይም ደግሞ የምትገልጭ ይመስለኛል። አሁን ላይ ያሉት ነገሮች የውሸት ታሪኮች ናቸው። እንደዚህ የሚያጋጥ ግን የጥላቻ ንግግር ደግሞ የውሸት ታሪኮች አላይሆኑ ይችላል፣ ከእውነት ሊሆን ይችላል። በማናውቀው ነገር ላይ አሁን ወጣቶች እየከፈልን ያለው ዋጋ አለ። መንግስታት እንደዚህ አድርግ እንደዚህ አድርጎ አንተና መንግስት እንደዚህ አድርገ የሚባል ነገር አለ። ቢያንስ ያደረገውን አካል ተጠያቂ የምታደርግበት ነገር ከሆነ ችግር የለው። ግን በቻለው ሁለቱ ማቀል ምንም የፈጠረው ነገር በይሳሌ ወይም ያለው ትውልድ ያየው ነገር የለም። ያ በጥላቻ ንግግር ተመርዘኑ ሁሉ ነገር እየሆነ ያለው ብዙ ሆኖቻችን በቃ ጥቅሙ አልገባንም ወይም ደግሞ አጠቃቀሙ በትክክል አልገባንም። እየተጠቀመ ያለው ለመበሻ ስቅ ብቻ ነው። የሆነ ሰው እኮ ሀሳብ እንኳ ሲያነሳ ምክንያት የሆነ አይደለም እኮ እንትን ጻፈውን ሰው ማየን በኋላ ነው ኮሜንት ራሱ የምናደርገው ወይም ሂት የምናደርገው ማለት ነው።
ማህል ይታደሰ ጥላቻ ንግግር ማለት ማህበራዊ ድረገጾች ላይ የተወሰነ ቡድን ላይ ማለትም ጾታቸውን፣ ሃይማኖታቸውን ወይም ብሔራቸውን መሰረት በማድረግ ማንቋሸሽ፣ ማጥላላት ማለት ነው። የብዙ ግጭቶች መንስኤ እየሆነ ያለው ዝቅ የሚያደርግ የሚያንቋሽሽ ንግግሮችን ጥላቻ ንግግር ወይም ሄት ስፒች ነው። እኚህ ብሽሽቆ ዳይሬክትሊም ጉዳት ያመጣሉ። ከዚያ በተጨማሪ ደግሞ እነዚህን አሁን በመጥፎ የተነሰሙ ወሬዎች አንድ ሰው የእውነትን ለቆመለት ኮዝ ተቀባይነት እንዳይኖረው ያደርጋል ማለት ነው።
ጤና ባው ይባላለሁ። የጥላቻ ጽሁፍን የምታየው ብዙ ጊዜ አንድን ብሔር ብቻ ከፍ አድርጎ ወደውን ብሔር ዝቅ የማድረግ ሁኔታ መገለሉና የዝቅተኝነት ስሜት እንዲሰማሽ የሚያደርጋል። ከሃይማኖት አንጻር ስታየው ብዙ ጊዜ የሚለቀቀው ያ ጨካኝ አልነበርሽም ግን ለሀገሪቱ ተጽዕኖ እንደነበረው ተደርጎ በፖለቲከኞች የሚጻፍና የሚነገር የድሮ ታሪኩን በተሳሳተ መንገድ ነገር ይነግሩትና ያንን ታሪክ የሆነ ጨቁርሾ ነገር በውስጡ ይዝና ያንን ነገር አጠፈው ለመመለስ ይመጣል። ግን ድሮ የተካሄደው ምንድን ነው ብሎ ሪሉን ሁኔታውን ታሪክ ወደኋላ ዝሮ አለማጥናቱ የህብረተሰቡ የአንድ ድክመት ቢሆንም እንደዚህ አይነት ነገሮች ይለቀቃሉ። አሁን ብዙውን ነገር ስታይ ማለት ነው።
ሀሳባችሁን ስላካፈላችሁን ሁላችሁንም እናመሰግናለን። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
አድማጮች፣ ፕሮግራማችን በዚሁ ተጠናቀቀ። አብራናችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። ከሞክቢል ያቤሮ ጋር በዚሁ እንሰናበታችሁ። ደህና ደሩ።
Con Radio Sagale Americati.